ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ግንቦት 9 ቀን 2014 ዓ.ም ተመረተ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ
ማክሰኞ ግንቦት 9 ቀን 896 ቀናት አለፋቸው። 896 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
እናቴ ስጋሽን ካጥንትሽ ማንፋቀው ቆዳሽ ጸጉር ሸሽቶት እንዲህ የደረቀው አንቺ ተጎሳቁለሽ ጎንሽ ጎን ርቆት ይልሽ ካንቺ ስጋ ከብልትሽ ናፍቆት ሳይኖርሽ ይመኛል ሲያይሽ ያፋሽካል ጎንሽን ይፍቃል ቀማምሶሽ ይፈካል ምግቡ ይሰራለት ልብላሽ ነው የሚለው ከቁርጥራሽ ስጋሽ ጥሎሽ ከተጠጋው ስጋውት ሰሰሪ መረቅ እንዳንሰው የሚበላው በስቷል ፍትፍት የሚቆርሰው እሱ ምግብ እንጂ እስኪሞላ ከርሱ መብላቱን አያውቅም ራሱን በራሱ ከደሴ ሸጋው ከጎጃም ፋሽስት ድርጅቶች ራሳቸውን ሶሻሊስት፣ አድሃሪ ቡድኖች ራሳቸውን አብዮተኛ፣ ጸረ ህዝቦች ራሳቸውን የሰፊው ጻለኝታ ብለው እንደሚያጨረብሩ እናውቃለን። የኢሕአፓ ጸረ የሆኑ ቡድኖች የድርጅቱን ጽሑፍ በሰፊው መንትፈው የራሳቸው ሊያደርጉ ሲጥሩም የታዘብነው ነው። መርሃግብር ኩላቸው ብቻ ነው ጭምብል። ድርጅቶች የሚመዘኑት በስራቸው ባላቸው ተጨባጭና ገቢራዊ አቋም እንጂ እንዲሁ በመርሃግብር ባሉት ውበትና በሚለፈፉት አይደለም። ትግላችን ለምን በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሐተታ ነው። ከዚህናው በመከተል ይቀርባል። ከዚያም ተለያዩ ከዝግጅት ክፍላችን የቀረቡ ጽሑፎችን በተከታታይ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል።
ባለፈው አመት ካሸባሪው ያኔ ቡድን ጋር የተካሄደውን ጦርነት አስመልክቶ በስልጣን ላይ ያለው የኦሮሞ አክራሪ ዘረኛ አገዛዝ አመራራ ባላት ሲሸርቧቸው የነበሩትን ሻጥሮች ባንዳንድ መገናኛ ብዙሃን ያጋለጡት ሜጀር ጀነራል ተፈራ ማሞም በአገዛዙ ማንነቱ ባልታወቀ ቡድን ተጠልፎ የተወሰዱ መሆናቸው ተነግሯል። ጀነራሉ ለግል ጉዳይ ወደ አዲስ አበባ ከመጡ ጥቂት ቀናት ያስቆጠሩ ቢሆንም ሰኞ ግድሞት 8 ቀን ከአንድ ሰው ጋር በነበራቸው ቀጠሮ የግል ጉዳያቸውን ከፈጸሙ በኋላ ከቀኑ 10 ሰዓት ላይ ማንነታቸው ባልታወቀ ሰዎች ከነመኪናቸው ታፍነው የተወሰዱ መሆናቸውና እስካሁን የት ቦታ እንዳሉ እንደማይታወቅ ባለቤታቸው ለዜና ተቋሞች ከሰጡት መረጃ ለማወቅ ተችሏል። ጀነራሉን አፍኖ የወሰዳቸው ማን እንደሆነ ባይታወቅም ቀደም ብሎ የተለያዩ ጋዜጠኞችን አፍኖ ወስዶ ለተወሰኑ ቀናት ካስተቃያቸው በኋላ የለቀቃቸው በአገዛዙ የተቋቋመና መመሪያ የሚሰጠው አካል መሆኑ አጠያቂ አይደለም ተብሏል። ጀነራሉ መጀመሪያ በፍትህ መጽሔት በኋላም በተለያዩ የመገናኛ ብዙሃን በሰጡት ተከታታይ መግለጫዎች በጠሩነቱ ወቅት ወያኔ የአማራ አካባቢ ሊይዝ የቻለው በብልጽግና በተለይም ወታደሩ አመራር ውስጥ አፍቃሪ ወያኔና ለገንዘብ የተገዙ ግለሰቦች በመኖራቸው ነው በማለት ተችተዋል። ከወታደሩ መሪዎች መካከል ከወያኔ በአካውንታቸው ገንዘብ ሲላክላቸው የነበሩ መኖራቸውን ገልጸው በኦሮሞ ብልጽግና ውስጥ የሚገኙ የአመራር አባላትም በአማራው ላይ ጥቃት እንዲፈጸም የሚፈልጉ መሆናቸውን ማስረጃ በመጥቀስ ዘርዝረው አስረድተዋል። በአማራው አካባቢ ስልጣን ያዘው አካልን አስመልክቶም ቀድሞ በባዴን ስም የወያኔው ቡድን አሽከር ሆኖ እንዳገለገለው ሁሉም አሁንም የአማራ ብልጽግና የሚል ስም ቀይሮ የኦሮሞ ብልጽግና አሽከር ሆኖ በማገልገል ላይ ይገኛል ብለው ነበር። ከዚህ በተጨማሪ ፋኖን ለማፍረስ የሚደረገውን ሴራ ሁሉ በጽኑ እንደሚቃወሙ በተለያዩ ጊዜያት ገልጸዋል። የጀነራሉ ታፍኖ መወሰድ በአማራው አካባቢ ከፍተኛ ቁጣን ቀስቅሷል። በርከት ያሉ ክፍሎች በተለያዩ መንገዶች ተቃውሟቸውን የገለጹ ሲሆን እሁድ ግንቦት 14 ቀን በመላው የአማራው አካባቢ የተቃውሞ ሰልፍ የተጠራ መሆኑም ታውቋል። በተያዘ ዜና በስልጣን ላይ ያለውን ዘረኛውን አገዛዝ በማገልገል ላይ የሚገኘው የአማራው ብልጽግናም በፋኖ ላይ የጀመረውን ጥቃትና ፈናጠናክሮ የቀጠለ መሆኑ እየተነገረ ነው። ግንቦት 8 እና 9 ከባህር ዳር፣ ከጎንደር፣ ከደብረታቦር፣ ከቡሬ፣ ከሃይቅ፣ ከመርሳ፣ ከወልዲያና ከሌሎች ቦታዎች የፋኖ አባላት ታፍነው እየታሰሩ መሆናቸውና በሌሉበትም ቤታቸው እየተፈተሸና ቤተሰቦቻቸውም እየተጉላሉ መሆናቸው ታውቋል። ፋኖ ግርማ መንግስቱ ዛሬ ግንቦት 9 ቀን ረፋዱ ላይ የታሰረ መሆኑ ታውቋል። እስካሁን በቁጥጥር ስር ከተደረጉ የፋኖ መሪዎች መካከል አንተነ ድረስ የሚንሊክ ብርጌድ አዛዥ፣ ሰለሞን አባተ ቀደም ብሎ በጦርነቱ የቆሰለም፣ ጌታቸው ሙጨና አሸናፊ አካሉ ይገኙባቸዋል። ሌሎች በርካታዎች በጅምላ የታሰሩ ናቸው። የብርጋዴር ጀነራል ተፈራ ማሞን ታፍኖ መወሰድና በፋኖ አባላት ላይ የሚደርሰው ነሰርና እንግልት በመቃወም የባህር ዳርና የጎንደር የአማራ ፋኖና በየፊናቸው መግለጫ አውጥተዋል። የአማራ ፋኖ በባህር ዳር በሰጠው ጠንከር ያለ መግለጫ በፋኖ ላይ የተወሰደ ያለው እርምጃ ከወልቃይት አስመላሽ ኮሚቴ የተላከልንን የዝግጅት ትዕዛዝ ለማስተጓጎል የተሸረበ ሴራ መሆኑን የተረዳ መሆኑን ገልጾም የታሰሩት በአስቸኳይ እንዲፈቱ ከመጠየቁም በላይ ጥያቄው የማይፈጸም ከሆነ ያመሰል ፍዝባው እንብተኝነትና አድማ ለማድረግ የሚገደድ መሆኑን አስታውቋል። ራስን ለመከላከል በሚደረገው እንቅስቃሴ በአማራው አካባቢ ያሉ ሁሉም ፋኖች ተበብር እንዲያደርጉ ጥሪ አድርጓል። የአማራ ፋኖ በጎንደር ባወጣው መግለጫ የህዝብ መከታና አለኝታ የሆነውን ፋኖን መነካካት ለኢትዮጵያ አይጠቅምም፣ አሁን እየተስተዋለ ያለው ያገዛዙ አቋም ኢትዮጵያን የሚያሻግር ሳይሆን የትርምስ ቀጠና የሚያደርግ ነው ብሏል። በልመና የተገኘ ነጻነት የለም፣ በልመና ነጻ የወጣ ህዝብ አይኖርምና ሁሉም አማራ በሚኖርበት አካባቢ አገሩንና ወገኑን መጠበቅ እንዳለበትም አሳስቧል። ጠላት ስራውን እየሰራ ባለበት ሁኔታ የማንንም ፈቃድ ጠባቂ መሆኑ አያሻም በማለት ሁሉም እንዲዘጋጅ ጥሪ አድርጓል። በአፋርና በአማራው አዋሳኝ አካባቢ ያሸባሪው የኦነግ ሸኔ ታጣቂዎች ባደረሱት ጥቃት የባቲ ወረዳ የሰላምና የጸጥታ ኃላፊ ሲገደል የወረዳው ሚሊሻ ጽፈት ቤት ኃላፊም የቆሰለ መሆኑ ታውቋል። በአፋር በኩልም ሁለት ሰዎች ተገደው ሌሎች አራት ሰዎች የሞቱ መሆናቸውም ተገልጿል። በሌላ ዜና በሰሜን ወሎ ዞን ሀብሮ ወረዳ ድሬ ሮቃ ጃራ መጠለያ ጣቢያ የሚገኙ የራያ ተፈናቃዮች በምግብ እጥረት እየተሰቃዩ መሆናቸውን ለዜና ተቋሞች ገልጸዋል። ከራያ አምስት ወረዳዎች በአሸባሪው የወያኔ ቡድን ወረራ ተፈናቅለው በመጠለያ የሚኖሩት እነዚህ ተፈናቃዮች መጀመሪያ ቤት ንብረታቸውን ትተው ተጠልለውበት በነበረው በቆቦ ከተማ ውስጥ ከህብረተሰቡ እየለመኑም ቢሆን ምግብ ያገኙ እንደነበር ገልጸው አሁን አገዛዙ ወዳሉበት መጠለያ ካመጣቸው በኋላም የምግብና የመጠለያ ችግር እንደገጠማቸው ተናግረዋል። ህፃናት በከፍተኛ ደረጃ ሊረዱ ይገባል የሚሉት ተፈናቃዮች አገዛዙ ባስቸኳይ ጦርነቱን አጠናቆ ወደ ቀያችን ልንመለስ የምንችልበትን መንገድ ማመቻቸት አለበት ብለዋል። የሰሜን ወሎ የአደጋ ስጋትና ዝግጁነት ኃላፊዎች በአካባቢው የምግብ እጥረት እንዳለ አምነው የሆነው የፌደራሉ አገዛዝና የእርዳታ ድርጅቶች በገቡት ቃል መሰረት እርዳታውን ለማቅረብ ባለመቻላቸው ነው ብለዋል። አድማጮቻችን ለለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 50ኛ ዓመት የወርቅ ጁቢሊዩ ሰኔ 26 ቀን 2014 ዓ.ም ተመረጠ። በፈረንጆቹ አቆጣጠር ጁላይ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። ግጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢሃፓ ፍናት ፈተናውና አይበገሪነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝዌስት Washington DC 20011 በኢሜል eprp@eprp.com ወይም espic@aol.com ናቸው። የኢሃፓ 50ኛው ዓመት አዘጋጅ ግብራይ ትግላችን ለምን በማንኛቸውም ጊዜ ቢሆን ህዝብ ለምን እንደሚታገል ለምን ህይወቱን ሊሰዋ ዝግጁ እንደሆነ ጠንቅቆ ማወቅ አለበት። ትግላችን ለምን ጥያቄን በሚገባ መመለስ ማለት ነው። የትግልን ይዘት አቅጣጫና ግብ ካሳቱን ትግሉ ሊደናቀፍና አቅጣጫውንም ሊስት ይችላል። ስለዚህም ትግላችን ለምን ለሚለው ጥያቄ ዝርዝር ኪስ ይቀዳል ተብሎ የሚተው ሳይሆን በዝርዝር ይዘቱ ግብና አካሄዱን አጣቅሶ ተገቢው መልስ ሊሰጠውና ግንዛቤም ሊያዝበት ይገባል። ነገሮችን ያደባለቀውና በለሻሻው በደፈናው ያ ትውልድ የሚለው አነጋገርና አቀራረብ መሆኑን በጊዜው ጠቅሰን እርምትም ይደረግ ብለን ነበር። አንድን ትውልድ በጅምላ መፈረጅ መቼም ትክክል አይደለም አይሆንም። በተለይ ህብረተሰቡ በአብዮት መናወጥ ላይ ሆኖ ያ ትውልድ የተባለው ደንጣዮችን፣ መዋንበሳዎችን፣ ፊውዳሊዝም ናፋቂዎችን፣ ወታደራዊ ፋሽስቶችን፣ ሐቀኛ ህዝባዊ ለውጥ ፈላጊዎችን ወዘተ ያቀፈ ነበር። ያ ትውልድ ተብሎ የሚቀርብ ሳይሆን በአቋሙና መርሁ ደረጃ ተተንትኖ መቅረብ ያለበት ነው። ዛሬ በህይወት የሌሉ አንድ የታሪክ ፕሮፌሰር በጅምላ ትውልድን ሲያወግዙ ድርጅቶቹም በመርሃ ግብርና ሪዮት አንድ ናቸው ብለው ትችትን አጥረፈው ነበር። ግራ ከንፈ ቢባልም ሶሻሊስት ቢባልም የደርግ የወያኔ የኢሃፓ የመይሶን የሻቢያ ግራክም ፎይም ሶሻሊዝም ለየቀል ነበር ማናቸውም ድርጅቶች የሶሻሊዝም መርሃ ግብር ያልነበራቸው ሲሆን ስለ ዲሞክራሲም ወያኔና ኢሃፓ ለምሳሌ ያላቸው አቋም ከያኔ ጀምሮ በምንም አንዳል ነበርም ወያኔ ትግላችን ጸረ አማራ ጸረ ኢምፔሪያሊዝም ላንድ ገዢ ፓርቲ ስርዓት ነው ይል እንደነበር አይዘነጋም መብትንም አጥቦና ከግንጠላ አዋህዶ ያቀርበውም ነበር ወያኔ ሻቢያ ኢሃፓ ለምን አይነት ስርዓቶች እስከዛሬ ቆሙ ለሚለው የሚሰጠው ምላሽ በበቂ ሊያስረዳ ይችላል የኢሃፓ መርሃ ግብር ህዝባዊና ዴሞክራሲያዊ እንጂ አንዳንድ ጥራዝ ነጠቆች ሊሉ እንደሚፈልጉት ከፊውዳሊዝም ወደ ኮሙኒዝም እንጣጥል የከጀለው አልነበረም መሬት ላራሽዋል እንጂ መሬት በመንግስት ይወረስ ብሎ አልጠየቀም መድበለ ፓርቲ ስርዓትንም ተቀብሎ ነበርና አንድ ግንባር ቀደም ገዢ ፓርቲ ከሚለው ጽንሰ ሐሳብም ለመራቅ ጊዜ አልፈጀበትም ከሁሉም ኃይሎችና ህብረተሰብ ኃይሎች የተውጣጣ ጊዜያዊ ህዝባዊ መንግስት ይመስረት ሲል ኢሃፓ ታገለ እንጂ ያጼው ስርዓት በኮሙኒስት አገዛዝ ተካብሎ ማንንም አልሞገተም ህዝባዊ ዴሞክራሲያዊ ሪፑብሊካል እንጂ ሶቪየት አሁኑኑ ሲል አልተደመጠም የአሜሪካን ሰው በላ በካፒታሊስት ርዕዮት አቅፈው ድርጅቱን ግን የባዕድ ርዕዮት አመጣብን ብለው ሊከሱ ሊወነጅሉ የሚንደረደሩ ክፍሎች የሁኔታዎች ግንዛቤያቸው ደካማ ከመሆኑ ባሻገር የነሱ ርዕዮት ከዋልድባ ወይም ሼክ ሁሴን እንዳልመጣ መረዳትም ተስኗቸዋል ማንኛውም ድርጅት የፈለገውን መርሃ ግብርና ርዕዮት የመያዝ የመከተል መብት አለው አለጊዜውና ተገቢ ሳይሆንም በህዝብ ላይ ሊጭን ሲሞክር ግን ስህተት መሆኑ ግልጽ ነው ኢሃፓን ከመወንጀል በፊት መርሃ ግብሩን በ50 ዓመት ሂደት ውስጥ የተከተለውን መመርመርና ማወቅም ተገቢና ቀዳሚ ይሆናል ያ ትውልድ በአንድ ድርጅትና ርዕዮት ስር አልተሰለፈም አንድ ወጥ አልነበረም ሁላቸውም እንደ ይዘታቸው ቢፈረጁ እንደ መርሃ ግብራቸው ቢዳኙ መልካም በሆነ ነበር በኢትዮጵያ ህዝባዊ መንግስት ስርዓት ይመስረት ያሉትና የለም ብሔረሰቦች ተገንጥለው የየራሳቸውን መንግስት ይመስርቱ ያሉ በምንም አንድ ሊባሉ ሊሆኑ አይችሉም ዛሬም በኢሃፓና በኮሎኔሉ በወያኔ መሃል ያለው መሰረታዊ ልዩነት ይህ ነው ኢሃፓ አንድነት ሳይተጠበቀ ህዝባዊ ዴሞክራሲያዊት ኢትዮጵያን እንመስርት ሲል ወያኔም ኮሎኔሉም የራሳቸው ብሔረሰብ የበላይነትን ያስረገጠበት አገዛዝ እንዲኖር ወይም ኢትዮጵያን አጥፍተው እንዲገነጠሉ ነው ፍላጎታቸው አራምባና ቆቦ አይመልሰውም ትግላችን ግባችን ለየቀል ነው የነሱ ትግል ሆነ ግብ ለኢትዮጵያ አይደለም ይህን በሚገባ መረዳት አገርን ለማዳን መደረግ ያለበትን ትግል አቅጣጫም ይዘትም ሰጥቶ ያጠናክረዋል ይህም ተብሎ ግን መርሃ ግብር በሌጣው በራሱ ብቻ ፋይዳ ቢስ ሊሆን ይችላል ፋሽስት ድርጅቶች ራሳቸውን ሶሻሊስት አድሃሪ ቡድኖች ራሳቸውን አብዮተኛ ጸረ ህዝቦች ራሳቸውን የሰፊው አለኝታ ብለው እንደሚያጭበረብሩ እናውቃለን የኢሃፓ ጸረ የሆኑ ቡድኖች የድርጅቱን ጽሑፍ በሰፊው መንትፈው የራሳቸው ሊያደርጉ ሲጥሩም የታዘብነው ነው መርሃ ግብር ኩላቸው ብቻ ነው ጭምብል ድርጅቶች የሚመዘኑት በስራቸው ባላቸው ተጨባጭና ገቢራዊ አቋም እንጂ እንዲሁ በመርሃ ግብር ባሉት ውበትና በሚለፈፉት አይደለም በተግባር ነው ሚዛኑ ትግላችን ለህዝብ እንጂ ለሆነ ርዕዮት ወይም ቀኖና አይደለም ሆኖም አያውቅ በጋራ ትግላችን ዘረኛውን አገዛዝ እናውድም
I'm stopping the man.
የሰው ማንነቱ ከመለው ሳይሆን ከመግባሩ ይህን መደጋገም ባላስፈልገ ነበር። ነገር ግን የሐሳዊዎች አመታት ተጭኖን ስለከረም የነገሮች ቀጥንባሩ እየጠፋን የኢትዮጵያዊነት ጸጋም እየተሸረሸረ ከሐቅ እየተጣላን ግንዛቤያችንም እየተዛባ አረመኔን እያዳነቅን ቅሌትን አቅፈን ከርመናልና የሰው ማንነትና ምንነት ይዘቱ ተሰውሮብናል ብንል ስህተት አይደለም። ዛሬ በወያኔዎች አሰተ ደናግረን አገራችንን ልናስረክባቸው ጫፍ ላይ መሆናችን ለዚህ ምስክር ነው። ደሃ ተበድሎ ማሩኝ ይላል ቶሎ ያክትም ካልን አመታት አልፎ ዛሬ አገራችንን ሊቀሙ የተነሱት ከሃዲ ሙራን ተሰባስበው ወደ እርቂት እየወሰዱን ነው። ይህንን ተንኮላቸውን አፈራብልተን ኢትዮጵያን ማዳን ደግሞ ዋና ግዳጃችን ሆኖ ይገኛል። ዳጣን በወያኔ ገፋፊነት ከህዝብ ጋር የሚያደርጉትም የጥላቻ ዘመቻ ውሎ አድሮ ወደ ጥፋታቸው የሚያመራ መሆኑ አይቀሬ ነው። መክረናል በጊዜ ሰሚ ከተገኘ። የሰው ማንነቱ በግብሩ እንጂ ካፎ ከልፈፋው የሚሰርጽ ወይም የሚደመደም አይደለም። የፖለቲካ ድርጅቶች ስለራሳቸው ባላቸው ግምት የሚገመገሙ ቢሆን ኑሮ ሁሉም በእውን ዲሞክራሲያዊና ለህዝብ የሚበጁ በሆኑ ነበር። ደርግም እኮ የሰርቶ አደሩ ህዝብ መንግስት ነኝ ሲል መለስ ዜናዊም ከባሰችው ዋሾ ሚስቱ ጭምር ሁላችንም ልንገነባ እንጂ ሸንሽነን ልናፈርስ አልመጣንም ሲለን ነበር። መመዘኛው ተግባር ነው። ማንነትም ከስራና ከተጨባጩ ሀቅና እውነታ የሚገኝ ነው። ምኞትና ተስፋ ለየቀል ሆነው በረድፋቸው ሰልፍ መያዛቸው እንዳለ ሆኖ ማለት ነው። ምን ተደረገ ምን ተከሰተ ስንልም ከትግል አንጻር ለምንስ ታገልን ምንስ ፈልገንስ ተሰዋን ብለን መጠየቅ የግድ ይሆናል። ንጉሱ ከስልጣን ይወረዱ ስንል ጭቃሹም ጫቅሌ ከቦታው ተባሯል ምላሽ ሊሆን አይችልም። ወያኔን ያቃወሰው ትግል ባዕዳንን ያስደነገጠው ትግል ህዝብ ህብረቱን አጠናክሮ ደማችን አንድ ነው ስር ነቀለው ጥምጣ ህዝባዊ መንግስት ይመስረት ሲል ያካሄደው ትግል አገር ቅርጫ ገብታ የየድርሻችንን እንቦጭቃት በሚላል ነበርም። ኦሮሚያ አማራያ ኦጋዲኒያን ለመመስረትም አልነበረም። ወያኔ ኢህአዴግንም ተጋግኖና አድሶ ለማስቀጠልም አልነበረም። ህዝብ ያልመረጠው ግን አሜሪካና አረቦች የሰየሙልንን ሹማ ወድሰን ለመቀበልም አልነበረም። ዳግም የሻቢያ ሰለባ ሆኖ መሳለቂያ ለመሆንም አልነበረም። ወንጀለኞችና ሽብርተኞች ያገራችን የክብር እንግዳና ሹሞች ለማድረግም አልነበረም። የነዳውት ኢሳ ለንጮችና ባለሜንጫ ውርጋቶችም አረመኔነት መከፈቻ ለመሆንም አልነበረም። ህዝብ የፈለገው ደሙን ያፈሰሰው ለኢትዮጵያ ህዝባዊ መንግስት ለወያኔ ኢህአዴግ ውድቀትና መንኮታኮት ነው። ይህን የህዝብ ፍላጎት ለማደባየት አሜሪካ አበጥራና አጥልታ የዛሬውን ሹም መርጣ አሰለጠነች። በፕሮፓጋንዳና አደናጋሪዎች አሻሻጮች ማጅባ አስተማራች። ሾመች
አጨበጨበች። የተደናገሩት ጥቂቶች ናቸው ማለት አይቻልም። በወዳቸው የተገዙ ብቻ ሳይሆኑ ባጉል ተስፋ ተሳፋሪዎችም ነበሩ ዛሬም አሉ። ያሳዝናል። ነገ ሁኔታው አስቀያሚ ገጽታውን ሲያሳይ ሞራላቸው ይደቃልና ፖለቲካ አላፈር ብለው አገራችንን የሚጎዳ ምርጫ ሊወስዱ ይችላሉና። ለግምገማ ወይም ድጋፍና ወቀሳ ውግዘት ስንነሳ ከሐቅ መሆን አለበት። ከተራጥላቻ ወይም ባዶ ምርቃና ሊሆን አይችልም፣ አይገባውም። በድፍን መልኩ ያምራል፣ ቃላቱ ይስባሉ ከሚል መሆንም አይችልም። ገለባ ግምቶች የሀገርን ሁኔታ ሊገመግሙ ሊፈቀድላቸው አይገባም። ከመሰረቱ ቀፈትን መጠርጠር አነሰን ያልነው የምጣዱ እንጀራ ሕፃንም የማያጠግብ ሆኖ ስለተገኘ ነው። ወያኔ ኢህአዴግን ማስወገድ ሳይሆን ማስከተል በመሆኑ በባዕድ የተሰየሙብን በመሆኑ ከባዶ ቃላት ውጭ ነፍስ ያለው ባለመሆኑ ዘረኛ በመሆኑ በተጨባጭ ከመጀመሪያው ቀፈፈን ውሎም አድሮ አለመሳሳታችንም አረጋገጠ። ሹሙ ለውጥ ሳይሆን የገማ የገለማውን ኮሾ ሽቶ ረሽቶና ቋቁሎ ቀጣይ መሆኑንም አረጋገጠልን። የፖለቲካ ብስለቱም አፍገማች መሆኑን በሚለፈፈው ውሸት አረጋግጧል። የሚተቸኝ የሚቃወመኝ ድርጅትም ሆነ ሬዲዮ የለም ያለው በቅርቡ በቂ መረጃ ነው። ኢህአፓም ፍኖተም እንዳልደገፉትና እንደ አድርባዮቹ እንዳልሰገዱለት ያውቃል፣ ግን ሸምጥጦ መዋሸቱን መርጧል። ውሸት ደግሞ ውሎ አድሮ ይጋለጣልና ጠቃሚነቱ ጊዜያዊ ነው። የሹሙ ኢትዮጵያዊነት ራሱ ውሸት መሆኑ በበቂ ተጋልጧል። የኛ ስራ ወይ ቅስቀሳ ውጤት ሳይሆን የራሱ ስራ ያጋለጠው ነው። ስልጣን እንደያዘ እነማንን የክብር እንግዳ ብሎ ጋበዘ ጠራ? በሞላ ጸረ ኢትዮጵያዎችን። ማንን በብሔረሰብና በሃይማኖት መሰረት ሾሙ? ሀገሪቷን ሞላ። ያለውን ህዝብ የጠላውን ስርዓት አስቀጥላለሁ፣ ህዝብ የጠላውን ህገ መንግስት አስጠብቃለሁ ብሎ ስለፈፈ አማራን ክርስቲያንን በምንጫ እናርዳለን ያሉ ወሮበሎችን ቤተ መንግስት ማን አስገባ? ማን ፋሽስቱን አረመኔ መንግስቱ ከሐራሬ ሊያስመጣ ሞከረ? ማን ሁሉንም የፖለቲካ እስረኞች መፍታት የሚለውን የህዝብ ጥያቄ አፈራ በላ? ማን የሽግግር ሂደትና ጉባኤ አይፈቀድም ብሎ በኢህአዴግ ስር ምርጫ የሚል ቧልትን አስቀደመ? ራሱ ሹሙ ከነጭፍሮቹ። አይናችንን ከፍተን እስቲ እነማንን እየሾመ እያለ ነው ብለን እንመርምር። ኢትዮጵያ በግሃድ ለቅርጫ ቀርባ የምትገኘው ዛሬ ነው። የግንጠላ ከይሲ ተኩላዎችና ጅቦች ፍርሳቸውን አግጥተው ሊቦጭቋት እድል አግኝተዋል። የሀገራችን ህልውና ለአደጋ ተጋልጧል። ያለውን አስከፊ ሁኔታ አላይ ያለ ዜጋ ሁሉ የሀገሩ ውድቀት ተባባሪ ነው፣ አሊያም ሰው ከሚያሰኘው ህሊናና እይታ ጋር ተለያይቷል። ሲነግሩት ያልሰማ በቁሙ ሲሸለትም አይገባውም እንዳይባልብን እንጠንቀቅ። የፖለቲካ ስልጣን ሳይዙም ሊይዙም ሲሉ ሆነ ከያዙም በኋላ ጭፍን አምባገነኖች ቃላቸው በሞላ ሐሰት ለመሆኑ ኩንታል ተመክረዋለን። ወጣቱ ትውልድ ፈረንጅ የሰጠንን ማዘንጊያ ነጻ አውጪ ብሎ ከመቀበሉና ከማወደሱ በፊት ይህን መረዳት መገንዘብ አለበት። ታሪኩን ማወቅ ማጤን አለበት አገር ይኖራል ዘንድ ከፈለገ። ኢትዮጵያ የትግል የመስዋዕት ውጤት ናት። የስሜትና የባዶ ጫጫታ ፍሬም አይደለችም። የሚወዷት ሊሰውሏት ድረስ ዝግጁ መሆን አለባቸው። ጠላቶቿን ወዳጅ ብለውም ሊያቅፉ አይጠበቅም። የባንዳን ሳይሆን የአርበኞችን ተምሳሌት ማስቀደም አለባቸው። የነበላይ ዘለቀን፣ የመንግስቱ ንዋይን፣ የነማርቆስ አጎስን ገዳዮች ማዳነቅም አይጠበቅባቸው። ኢትዮጵያ ሀገሬ ሞኝነሽ ተላላ፣ የሞተልሽ ሳይሆን የገደለሽ በላ፣ ለአንዴም ለሁሌም መቀበር መጥፋት ያለበት አባባል ነው። የግፈኛ አጼዎች የደርግና የመንግስቱ የመለስና ጭፍሮቹ ወንጀሎች እንዳሉ ሆነው አሶሳ በደኖ ወዘተ ጭፍጨፋን ያዘዙ አረመኔዎች ግፍ እንዳለ ሆነው ዛሬ ታሪክ ተክዶ ለፍርድ መቅረብ ያለባቸው ለሹመት ሲቀርቡ በሹሞቹ ብሔር አባልነታቸው ልንቀበለው የምንችል መሆን የለበትም። ፍትህ ለሰማት፣ ፍርድ ለናሰፋ ማሩ፣ ለነ ማርቆስ አጎስ፣ ለነ ተስፋዬ፣ ለስንቱ አማራና አኝዋክ፣ ለስንቱ ንጹህ ዜጋ ገዳዮች ማለት ይጠበቃል። አገር ለጠፋ ሻቢያስ ማጎብደድ መለሳለስ ምን ይባላል? እንዴትስ አማራ ገዳዩ ኢሳያስ የጎንደርን መሬት ይረግጣል? የሹሙስ አማካሪዎች እነማን ናቸው? ጸረ ህዝቦች እንጂ። ተጨባጭውን ሁኔታ ስናጤን የሚካሄደውን ከተዛባ እይታ አላቀን በጥሞና ስናይ ቀደም እንዳልነው ሁሉ ሹሙ ወያኔ ሊያድን ባዕዳን የሰየሙብን ጋሬጣ እንጂ ከቶም ሌላ አይደለም። ህዝብ ደሙን አፍስሶ ያመጣውን ሁኔታ ጠልፎ ወያኔ ኢህአዴግን ከጥፋት ሊያድን የመጣብን የባዕድ ጋሬጣ ነው። ኢትዮጵያዊነቱ ልብ ወለድ ነው። ህዝብን አዘናግቶ አገርን ለማሳጣት የመጣብን ዘረኛ ነው። ይህ ሀቅ ዛሬ የአገራችን ህዝብ እየተረዳው መጥቷል። በባዕድ አገር ነዋሪ ምድረ ሀበሻ ይል እንደነበረው ዝነኛው ኃይሉ ገሞራው ያፈተተውን ቢቀላምድ ይህ ሀቅ የሚሰረዝ ሊሆን አይችልም። የሆድ አፍ የህሊናን ሀቅ መቼም አይሰርዝምና አለው አለውና በማተቡ ጸና ይባልልን። አመት ሰጠናየን። አገራችን ወደ ተሻለ ሁኔታ ገባች ወይስ ዲስኩር እየተመገበች ልጠፋና ቅርጫ ልትገባ ተሰናዳች ታረደች? የሀገርን ጥፋት ማጀብ ወንጀልም ኃጢአትም ነው። ያለውን ስርዓት ማጀብ በአገራችን ኢትዮጵያ ላይ ጥፋትንም ማጀብ ነው። ሌላ ምንም ትርጉም የለውም። እየተነገረው በጥፋቱ የሚቀጥል ደግሞ የታሪክ ተወቃሽና የውግዘትም ተሸካሚ ነው። ኢትዮጵያዊ ሊባል የሚችልም አይደለም። የተደናገሩና የተሳሳቱ ይታረሙ እንላለን። ህዝብ ደግሞ ከማንም ስርየትን ሳይጠብቅ በሁለገብ ትግል ራሱንም አገርንም እንዲጠብቅ ጥሪ እናደርጋለን። ስርዓቱ ጸረ ህዝብ ነውና ባለ አቅም ሁሉ መታገልና መቋቋም ያስፈልጋል። የመጡብን ያው የምናውቃቸው የጥፋት ኃይሎች ናቸውና በህብረትና ኢትዮጵያዊነት ተነስተን በሁሉም ፈልጅ በሁለገብ ትግል ታግለን ልናደባያቸው ያስፈልጋል። የሀገራችን ኢትዮጵያ አድኑኝ ጥሪ ይህ ነው። ጸረ ወያኔ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት ያቸንፋል። ውድቀት ለሹሞቹ ኢህአዴግና ዘረኝነት።
አስምም ይናገራል። እንደኔ እንዳንተ እንደሱ እንደሷ ስጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ሰነቋቁሮ ይናገራል። ጮሆ አደም አጽምም ድምፅ አለው። ነጎድጓዶ ድምፁ የሚፋጃል አጥንቱ ሕዝባዊ ነውና ስረ መሰረቱ። ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጥምም ይናገራል። እንዲህ ብሎ ይላል። መማር መማር እንዲህ ነው ወይ ደግሞስ መመራመር? ታሪክ ማበላሸት ሐቅን ማልበሳት። ዶከተርኩ ዶከተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሞ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናስል ታስረው በወንዱ ስስብልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁስስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብር የተጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና አንጃ እጅና ጓንሶ ነው ጸራ ቢወተኛ ያፋ ብለው ነው። አገር ሽጠን አይደል ወይ በስልጣን ባልገን? መሰረታዊ መብት ነው እኮ ጠይቀን። ይህንን ጥያቄ ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁሙ የሚበላው። አጽምም ይናገራል ኡኡ ብሎ ይጮሃል የህዝቡን ጥያቄ መሰረታዊውን ምላሽ እስከሚያገኝ ቃል የገባ ነው ያንድነትን ምቺ የከደትን ልክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት የማይናድ ቤቴን የማይፈርስ አጥንቴን ልክፍል ብሎ ማለት አረ ምን አይነት ነው እንዴት አይነት ጡዘት ድካሜን ማቃለል ታሪኬን ማጸፍሸት አንድ ወኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል ይጮሃል አቻሜ ተሰማም ብሬሳ ያ መምህር በላይ ብንያም አዳነ ውልጫፉ ብሱ ማርቆስ አጎስና ተስፋዬ ደበሳይ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኋሉ የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ካጥንት ከስጋቸው ሲነካ ይጮኋሉ የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም የአፓን ከነሱ የሚነጥል የለም አጽምም ይናገራል ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫብ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተወኝ አንተም ብያለ አልኩት አፈሩ አልከበደ ይህ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ደኮይሎልታል ታሪኬን ረብርቡ እናም አጽምም ይናገራል ኡ ብሎ ይጮኋል ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትመክሩኝ ማፍረስ ማይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትወሉን ባትቃጡ በነ ዶክተር ዜሮ የክህደቱን መርፌ በደሜና ባጽሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፋ ሀውልቴን ተውት ባካችሁ አጽም ይናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ አጽም ይናገራል ከተገኘ ሰሚ አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል ጮሆ አጽምም ድምፅ አለው አዎ አጽምም ይናገራል
አድማጮቻችን በማስከተል በተገኘ ሞገስ ቀርበው ከነበሩ የፍኖተ ዴሞክራሲ ሀተታዎች አንዱን እናሰማለን።
ሪበል ኤፍራታ ኡኡበይ ማጀቴ መንላይቱ ሀገሬ። የዛሬ 30 ዓመት አካባቢ በዘረኝነት መርዝ የተለከፉ ቡድኖች በኢትዮጵያ ላይ የአጋንንት በረት ከፈቱ። አላማቸው ሀገሪቱ በአጋንንት ተንኮል እርስ በርሷ እየተተረማመሰች ሰላምና መረጋጋት እየናፈቀች በጦርነት ውስጥ እንድትኖር ነበር። ከሞላ ጎደልም ቢሆን እቅዳቸው አልተሳካላቸውም ማለት ግን አይቻልም። ይህንን አባባል የወቅቱ ሁኔታ እየመሰከረው ያለ ሀቅ ነው። ግን ደግሞ ሌላ የማይታበል ሀቅ አለ። ይኸውም ያ እነርሱ የከፈቱት የአጋንንት ደረት እነርሱንም እያመሰና እያንኮታኮተ መሆኑ ነው። ሰላም ሰላም የሚሉ ሁሉ ለሰላም የሚበጅ ተግባር ስላልሰሩ ሰላምን ሊያገኟት አልቻሉም። ኢህአዴግ በስልጣን እስካለ ድረስ የሀገሪቱ የሰላም ምኞት የምድረ በዳ ውልብልቢት ሆኖ ይቀራል እንጂ ሀገሪቱ ሰላም አይኖራትም። ይህም ሀቅ በታሪክ ተደጋግሞ የተረጋገጠ ነው። በተደጋጋሚ ሀገራችንን ሰላም የነሷት ጸላይ ሰናያት ሁሉ ወደማይቀርላቸው ከርሰ መቃብር ወርደዋል። ወያኔም ወደ ከርሰ መቃብሩ የተላከ መሆኑ ቢታወቅም ገና አፈር አለበሰም። የወያኔ ባለስልጣኖች በመቀሌ ከተማ ዋይታና ሀዘን በማሰማት ላይ ናቸው። ዋይታቸው የሀገሪቱን ሰላም ቢረብሸውም ሌላው የትግራይ ህዝብ ግን ከቀሪው የኢትዮጵያ ህዝብ ጋር ሆኖ ብሩህ ተስፋን እየተጠባበቀ ይገኛል። ኢትዮጵያዊነቱን ለድርድር የማያቀርበውን የትግራይ ህዝብ ከወያኔ ጋር ደምሮ ማየት ሚዛነ ቢስ አመለካከት ነው። የኢትዮጵያ ህዝብ ደግሞ ሸማን እንደ ፈርጁ መልበስ ያውቅበታል። የአካባቢ ሀገራት ኢትዮጵያን ሰላም ነስተዋት ቆይተዋል። ግብጽ፣ ሱዳን፣ ሊቢያ፣ የመን፣ ሶሪያና ኢራቅ በግልም ሆነ በጋርዮሽ ሀገራችን ተከፋፍላና ተጨረማምታ እንድትቀር ሞክረዋል። እነኚህ ተጠቃሽ ሀገራት መሪዎች ግን ራሳቸውንም እንኳን ሊያድኑ አልቻሉም። ባልቸገራቸውና በማያገባቸው የኢትዮጵያ የውጭ ጉዳይ የገቡ ሀገራችንን ሰላም ሲያሳጧት የነበሩ ሁሉ በራሳቸው ተንኮል የራሳቸውን ሰላምና ጸጥታ እያጡ ወደ መቃብሮቻቸው ወርደዋል። ሀገራችን እየተውረገረገችም ቢሆን ህልውናዋን ይዛ ቀጥላለች። ኢትዮጵያ እንደ ሀገር መቀጠል የለባትም ብለው የተፍጨረጨሩ ጠላቶቿን ሁሉ በኢትዮጵያ የታሪክ አጋጣሚዎች ብቅ እያሉ እንደ ጧት ጤዛ የከሰሙትን ሁሉ መዘርዘር አስፈላጊ አልሆነም። የታሪክ ክስመት አክስሟቸዋልና የዛሬው ትውልድ ታሪክን እያገናዘበ ሀገሩን ከአደጋ የመጠበቅ ግዴታ እንዳለው ለማስታወስ ግን ኃላፊነት አለብን። ኢትዮጵያ ግን ዘላለማዊነቷን አስመስክራ እስካሁን ቀጥላለች። እየቀጠለችም መቀጠሏን ትቀጥላለች። ቤኒቶ ሞሶሎኒ የተሰኘው የፋሺስት ኢጣሊያ መሪ ወደ ኢትዮጵያ ያዘመተውን ወራሪ ጦር ሲሸኝ ባደረገው ዲስኩር ሁሉንም ጨርሱና ብቻችሁን ተመለሱ ብሎ ተናገረ ይባላል። የጣሊያን ወራሪ ወታደሮች በታዘዙት መሰረት የቻሉትን ያህል ህዝብ ቢፈጁም በአርበኞቹ አባቶቻችንና እናቶቻችን ቆራጥ ተጋድሎ ከሀገራችን ተባረዋል። ሶስተኛ እንደማይመጡ ሆነው ተዋርደው ሄደዋል። አሁን የመጡባት ጠላቶች ግን የውጭ ባዕዳን ሳይሆኑ ሀገር በቀል ባለጋራዎች ናቸው። በዘር ላይ የተመሰረተ የአጋንንት ሳጥን የከፈቱት ዘረኛ ድርጅቶች በሳጥኑ ውስጥ እየተንከባለሉ ይፍጨረጨራሉ። ከዘር ሳጥን ለመውጣት አይፈልጉም። በሳጥን እየኖሩ ጤናማ አየር ሊተነፍሱ ባለመቻላቸው ጤናቸው የተሟላ አልሆነም። ለዚህም ይመስላል ራሳቸው ጤናቸው የህዝቡንም ጤና የሚነሱት። ከአያሌ ዘመናት ዝግጅት በኋላ ዛሬ እነኚህ ሀገር በቀል ነን ሊሉ የሚከጅሉ ድርጅቶች የገዛ ሀገራቸውን ለማጥፋት ያጋንንት ብረት ከፍተው በዘር ፖለቲካ ህዝብን እርስ በርስ እንዲፋጅ ለማድረግ የሚጥሩት ሀገሪቱንም የመቶ ዓመት የቤት ስራ እንሰጣታለን ያሉትን ምኞት በመተግበር ላይ ናቸው። የሀገሪቱ ጠንካራ አምድ ከነበሩት መካከል ሁለቱን ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና የአማራ ተወላጆችን ለማውደም ጠንክረው እየሰሩ እንደሆነ የአደባባይ ምስጢር ከሆነ ቆይቷል። ሰሞኑን በሸዋ ክፍለ ሀገር በኤፍራታና አካባቢው የሚኖሩትን ሰላማዊ ዜጎች በግፍ ጨርሰዋቸዋል። ህፃናት፣ ነፍሰ ጡሮችና አረጋውያን ያለ ርህራሄ በከባድ መሳሪያ ተጨፍጭፈዋል። ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናቸው። የሞቱትንና የቆሰሉትን ሰላማዊ ነዋሪዎች ቁጥር በትክክል ማወቅ አልተቻለም። ይህንን የጭካኔ ድርጊት የፈጸሙት በብሔር ተደራጅተው የቡድንና የነፍስ ወከፍ ከባድ መሳሪያ የታጠቁ ዘረኞች እንደሆኑ የአይን ምስክሮች በአደባባይ ወጥተው እንባ እየተናነቃቸው መስክረዋል። ኢትዮጵያ ሀገረ እምነት ነች። ሶስቱም ታላላቅ ሃይማኖት ሃይማኖቶች ኦሪታውያን ክርስቲያኖችና ሙስሊሞች ከአንድ መሰረት የወጡ ናቸው። ሁሉም የአብርሃምን አምላክ ያመልካሉ። ጸሎታቸውንም የሚጀምሩት አምላከ አብርሃም በማለት ነው። መሰረታቸው አንድ በመሆኑ የጋርዮሽ ሃይማኖቶቻቸውን በጋራ ሀገራቸው ተስማምተው እያመለኩ ይኖራሉ። በየግል እምነታቸው ጣልቃ ሊገባባቸው የሚሻውንም በጋራ ሲከላከሉት ቆይተዋል። ይኸው እውነታ ኢትዮጵያን የአማኞች ሀገር ተብላ እንድትጠራ አድርጓታል። እምነታቸውን በነፃ ለማምለክ ባለመቻላቸው ምክንያት ወደ ኢትዮጵያ የተሰደዱትን ባዕዳንንም ሀገሪቱ የፍቅር እጆቿን ዘርግታ በሰላም እንዲኖሩ አድርጋለች። ኢትዮጵያ እጆቿን ወደ እግዚአብሔር እየዘረጋች መኖሯ ብቻ ሳይሆን የእምነት ነፃነታቸውን ለተገፈፉ ባዕዳን ስደተኞችም ጭምር የፍቅር እጆቿን እየዘረጋች የምትቀበል ሀገር ነበረች። አሁን ያ ሁሉ ቀርቶ ዛሬ የራሷ ዜጎች ከአጽናፍ እስከ አጽናፍ ተሰደዋል። የዚህ ዋና ምክንያቱ በተወለዱበት ባደጉበትና አባትና አያት ቅድመ አያቶቻቸውንና ዘመድ አዝማዶቻቸውን ኖረው ባለፉበት ሀገራቸው በሰላም ለመኖር ባለመቻላቸው ነው። ባለፈው ሳምንት በሰሜን ሸዋ የሚኖሩትን የኦርቶዶክስ ተዋሕዶ እምነት ተከታዮችን በረቀቀ ተንኮል ኢህአዲጋዊ የብሔር ነፍጠኞች በጭካኔ አጥፍተዋቸዋል። ለቆሰሉት ጉዳተኞችም አስቸኳይ የሕክምና እርዳታ ሊያገኙ ባለመቻላቸው ብዙዎች ሕይወታቸው ሊተርፍ አልቻለም። አገዛዙ ሊያድናቸው ይቅርና ጩኸታቸውን እንኳን ለመስማት አልሞከረም። ይህ ሀቅ የሚያረጋግጠው ስልጣን ላይ የተቀመጠው ቡድን የጠባቦች ወንጀል ጠንሳሽም ተካፋይም አስተያየጅም መሆኑን ነው። የተጠቂዎቹን ዋይታና ለቅሶ ሰምቶ የተጠቂዎቹን እንባ የሚያብስ ኃይል አልተገኘም። የኤፍራታ ገደም፣ ኤፌሶን፣ ማጀቴ፣ ከሚሴና ቆሬ ሜዳ አሰቃቂ ጥቃት ተፈጽሞበታል። በቆሬ ሜዳ ያለው የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተቃጥሏል። ንዋየ ቅድሳቱ፣ ቅርሳ ቅርሶችና አልባሳት ተመዝብረዋል። ይህንን ሁሉ ድርጊት የፈጸመውና ያስፈጸመው የኦነግ ታጣቂ ኃይል እንደሆነ ጥቃቱ የተፈጸመባቸው ነዋሪዎች የሐዘን እንባ እየተነቅናነቃቸው ተናግረዋል። ጀግናው የሰሜን ሸዋ ክፍለ ሀገር ህዝብ ወራሪው የጣሊያን ፋሽስት ጦር በድል አይነት ግፍ ደርሶበታል። ውርደትንና ጥቃትን እንደ ሞት የሚቆጥረው ያ ጀግና ህዝብ በገዛ ወገኖቹ በኦነግ ታጣቂዎች ተጠቅቷል፣ ተገሏል። ታርሶም ተሸምቶም ተከፍቶም ተገፍቶም ተባሮም ተሰዶም ለምኖም ተዋርዶም ይበላል እንጀራ፣ ጥቃት ነው አዋራጅ፣ የሞት ባልንጀራ እያለ ያንጎራጉራል ዛሬ የሰሜን ሸዋ ህዝብ። ዛሬ ይህ አሰቃቂ ጥፋት የደረሰበት የሰሜን ሸዋ አካባቢ ነዋሪ በኢጣሊያ ወረራ ዘመን እንኳን የጠላት ጦር ሊደፍረው እንዳልቻለ ታሪክ መዝግቦለታል። በርካታ ስመጥር አርበኞችን ያፈራ የኢትዮጵያ እምብርት ነው። ለአብነት ያህል ጥቂቶቹን መዝግቦ ማለፍ ያስፈልጋል። ኃይለ ማርያም ማሞ፣ አበበ አረጋይ፣ መስፍን ስነሺ፣ ተሰማ እርገጤ፣ ሸዋረገድ ገድሊና ሌሎችም የበቀሉበት አካባቢ ነበር። ብዙ የኢትዮጵያ ሊቃውንት፣ ደራሲያን፣ የሃይማኖት አባቶችና መሪዎች፣ መነኮሳት፣ የቅኔና የዜማ የትርጉም የዝማሬና የፍልስፍና ተመራማሪዎችን ያፈራ ክፍለ ሀገር ነበር ሰሜን ሸዋ። አያሌ ስመጥር የሀገር መሪዎችንም አፍርቷል። ተተኪው ትውልድ የነዚህ ሰማዕታት ወላጆቻችን አጽም እሾክ ሆኖ እንዳይወጋው አንድ ቁም ነገር መስራት ይጠበቅበታል። ዘረኞች የሚፈጽሙበትን የግፍ ግፍ ታግሎ በማስወገድ ሀገሩንና ራሱን ነፃ ማውጣት አለበት። ራሱን በራሱ ነፃ ያላወጣ ትውልድ ለሚቀጥለውም የባርነት ዘመን ራሱን እያዘጋጀ መሆኑን ሊገነዘበው ይገባል። ከኢሃዴግ አገዛዝ የነፃነት ምጽዋት ሊጠብቅ አይገባውም። ነፃነት የሚገኘው ከቀማኞች የተጠነጠቀ እንጂ በምጽዋት አይደለም። መስዋዕትነት የሚገኝ ነፃነት ሁሉ ዋስትና ሊያገኝ የሚችለው ግን ህዝብ በዲሞክራሲያዊ ስርዓት የህግ የበላይነትን አረጋግጦ ራሱን ማስተዳደር ሲችል ብቻ ነው። በመሆኑም የኢትዮጵያ ህዝብ ዘረኛውን አገዛዝ ካስወገደም በኋላ የዲሞክራሲ ስርዓትን ለመገንባት ከባድ ተግባር እንደሚጠብቀው ያውቃል። የሽግግር ሂደትም ያለው ለዚሁ ነው። የአሁኑ ቀዳሚ ተግባር ግን ሀገሩን ከጥፋት ማዳን የቅድሚያ መሆኑን ተረድቶ ትኩረቱም ጥረቱም አቅሙም ርብርቡም ሆነ ዓላማው እንደሆነም ተገንዝቦታል። ለወያኔ ኢህአዴግ ኢትዮጵያን ማጥፋት ማለት መሬቷን መቆራረጥ፣ ህዝቧን መከፋፈል፣ ዳር ድንበሯን ማስደፈር፣ ትውልድን ማስተናቀል፣ ሀብት ንብረትን መዝረፍ ብቻ አይደለም። የኢትዮጵያን የቆየ ታሪክና ቅርስ ባህልንና ወግን ስነ ምግባርና እሴትን ሃይማኖታዊ ተቋማትን ሁሉ እንዳልነበሩ አድርጎ ማፋለስና ማውደምንም ሁሉ የሚያጠቃልል ስትራቴጂያዊ ዘላቂ እይታም ጭምር ማለት ነው። ሀገርን ማጥፋት ማለት ቤት ማቃጠል፣ ሀብት ንብረት መዝረፍ፣ ህዝብ ትውልድ መመተር፣ ቤተሰብ ማፍለስም ብቻ አይደለም። ኢትዮጵያዊ ስነ ልቦና እንዳልነበር አድርጎ ማውደምም ጭምር ነው። ፍርሃትን፣ አንገት መድፋትን፣ ተሽቆጥቁጦ መገዛትን፣ አዲሱ ትውልድ በርካሽና አልባሌ ባህል እንዲዘፈቅ ማድረግንም ሁሉ ያጠቃልላል። የሁሉም ጥፋቶች ማጠቃለያ የሃይማኖት ተቋማትንና የእምነቱን ተከታዮች ማጥፋትና እንዳያንሰራሩም ማድረግ ነው። ሰሞኑን በሰሜን ሸዋ የተፈጸመው አስተቃቂ ጌዲዮ፣ ቡራዮ፣ ለገጣፎ፣ ደምቢዶሎ ወዘተ የተፈጸመው ወንጀል ኢትዮጵያን ለማጥፋት ከመካሄደው እቅድ ጋር የተያያዘ ጭምር መሆኑን መረዳት ይገባል። ፍየል በግርግር እንደተባለው እየሆነ የመጣው ሁኔታ ይታያልና ጥቃቅን አንሮ ያላቸው ቡድኖች ሀገራቸውን ደፍረው አስደፍረዋታል። ሀገርን መድፈር እፍረት እንጂ ጀግንነት አይደለም። አፍረተ ቢሶች የአፍረት ነጠላ ስለሚከናነቡ አፍረታቸውን ለመደበቅ ይመቻቸዋል። ጀግና ግን ህዝቡን አይንቅም፣ ያከብራል እንጂ። ጀግና ትውልድ ወገኑን ይወዳል፣ ያፈቅራል። አስፈላጊ ሆኖ ካገኘውም ይሰዋለታል እንጂ አዋርዶ ለአዋራጅ አይሰጠውም። በውስጥም ሆነ ከሀገር ውጭ የሚኖር ኢትዮጵያዊ ሁሉ አንገቱን አቅንቶ ኮርቶና ተከብሮ መኖር ከፈለገ መጀመሪያ የሀገሩን ሉዓላዊነትና የህዝቧንም አንድነት ጠብቆና አክብሮ መገኘት አለበት። ኢትዮጵያ ውስጥ የሚከናወነውን የህዝብ ጥቃትና ውርደት ማስቆም አለበት። ሊቆም የሚችለው በመንግስት አዋጅና ነጋሪ ጋዜጣ አይደለም፣ በህዝብ አመጽ በሚመጣ ዲሞክራሲያዊ ስርዓት ብቻ እንጂ። የስርዓት ለውጥ መምጣት አለበት ብሎ የሚፈልግ ሁሉ ፍላጎቱ እውን እንዲሆን ለተግባራዊነቱ ቆርጦ መነሳት አለበት። ሌላ ወለም ዘለም የሚባል ሰሊጥ የለም። ቆርጦ የተነሳ ህዝባዊ ወገን ሁለት ምርጫዎች አሉት። አንደኛው ሁሉም ቆርጦ በመነሳት ራሱን ከውርደት ሀገርንም ከጥፋት ማዳን የዜግነት ግዴታ መሆኑን ማወቅ አለበት። ቋሚ ዘለቄታ መፍትሄው ሀገርን ማዳን እንጂ ሌላ ሊሆን አይችልም። የመፍትሄው ቁልፍ የስርዓት ለውጥ ብቻ ነው። የስርዓት ለውጥና መሰረታዊ ለውጥ ተለያይተው የሚታዩ አይሆኑም። አሁን የሚታየው በውልሽልሽ የታጀበ የጥግንግን የይስሙላ ለውጥ ነው። አጥፊና ጠፊ የተፋጠጡበት፣ ዘራፊ የሚሸሽበት፣ ወንጀለኞች ያደፈጡበት፣ ከየት ተነስቶ ወዴት እንደሚሄድ ቢደቁም እራሳቸውን ያጋለጡበት፣ ያካሄዱ ቅደም ተከተል የተዘበራረቀበት፣ በአዲስ ስልቻ አሮጌ ማር ለመክተት የሚግደረደርበት ነው። የኃይል ሚዛኑ የተዛባበት ብቻም ሳይሆን አስተላለፉም ቅጥ ያጣበት፣ የተስፋው ጭላንጭል የደበዘዘበት መሆኑን ህዝቡ ከተረዳው ቆይቷል። በማር የተለወሰ ፕሮፓጋንዳ ማስተማትን ተፈራራቂ መሪዎች ሞክረው ህዝቡን ሊያታልሉት አልቻሉም። የምንወደውና የሚወደን ህዝባችን የተባለው ድለላ ሰምቶ ካሳለፈ በኋላ ጠርሙስ ሰባሪ መጥቶ ያዙኝ ልቀቁኝ የሚል ፈሪና ፈርጣጭ ተተክቶ በሚያሳፍር ሁኔታ ሀገርን ለካዲዎች አሽረክቦ መሸሹን ህዝባችን ታዝቧል። ወያኔ ማንነቱን ድብቅ አልነበረም። ፈሪዎች ጭካኔን ያበዛሉ። በጭካኔያቸው ህዝቡን ጨርሰው በመጨረሻ አልሆን ሲላቸው ህዝቡን ለሌላ ጨካኝ አስረክበው ይሸሻሉ። በአሁኑ ወቅት በየቦታው ውርውር የሚሉት ዘረኞችን በበኩላቸው በብሔር ነጻነት ስም የትጥቅ ማስፈታት ፕሮፓጋንዳ ተጠቅመው ምን ያህል ጥፋት እንዳስከተሉ ታሪክ መዝግቦታል። በአሁኑ ሰዓት ውሃ ያልነካው፣ ንፋስ ያልዳሰሰው፣ ፀሐይ ያልሞቀው የማርቅ ፕሮፓጋንዳ እየተሰማ ነው። ሁሉም ሲደመር ዶሮን ሲያታልሏት በመጫኛ ጣሏት ከሚለው ተረት አላለፈም። አሁን ስልጣን የጨበጠው ቡድን የድብብቆሽ ጨዋታው ተጋልጧል። የኢትዮጵያ ህዝብ ለሚጠይቀው መሰረታዊ ጥያቄ ምላሽ ለመስጠት ለጥቂት ሰኮንድ አስቦት አልነበረም። ኢትዮጵያዊ ይዘትና እቅድም የለውም። የወቅቱ ባለስልጣኖች የህዝቡን ማንነትና መስተጋብር በቅጡ ካለመረዳታቸው የተነሳ የለብ ለብ ፖለቲካን በታዋቂው ደብልቂው በውቂው ደብልቂው አካሄድ ለማስተናገድ እየሞከሩ እንደሆነ በግልጽ ይታያል። መደመር የሚባለው ፈሊጥ ለሂሳብ አስተምሮ እንጂ ለፖለቲካው ጉልጓሎ የቱንም ያህል እንደማይፈይድ የብዙዎች መነጋገሪያ ሆኖ ቀርቷል። ይህ አካሄድ ለማንም ለምን አይጠቅምም? ለሀገርና ህዝብ ዘላቂ ጥቅም ከታሰበ የሚከተሉት አበይት ተግባራት መካሄድ አለባቸው ብሎ ህዝቡ ያምናል ይጠይቃል። አንደኛ፣ አሁን በህዝብ ጫንቃ ላይ የወደቀው ህገ መንግስት ታግዶ ፓርላማውም ሊበተን ይገባል። ሁለተኛ፣ ሁሉንም ክፍሎች ያሳተፈ የሽግግር ሂደት መጀመር አለበት። ሀገሪቱን በጊዜያዊነት የሚያስተዳድር አካል ተግባሩ ተልዕኮውና በስልጣን የሚቆይበት ዘመን በአብዛኛው ስምምነትና በህዝብ ይሁንታ ተወስኖ ወደ ስራ መግባት አለበት። ሶስተኛ፣ በዘላቂነት ዲሞክራሲያዊ ስርዓትን ሊያሰፍን የሚያስችል የዲሞክራሲያዊ መድረክ ነፃ ሆኖ መንቀሳቀስ አለበት። አራተኛ፣ የሀገሪቱን ዳር ድንበር ሉዓላዊነት፣ የህዝቡን ሰላምና ደህንነት የሚጠብቅ የመከላከያ ሰራዊት፣ የፖሊስና የጸጥታ አካላት በጊዜያዊ የሽግግር ተቋም ስር ሆነው ግዳጃቸውን ያከናውናሉ። አምስተኛ፣ በሙያው የተካኑ ምሁራንና ያካተተና ከልዩ ልዩ የህብረተሰብ ክፍሎች በህዝብ የተመረጡ ወኪሎችን ያቀፈ የህገ መንግስት አርቃቂ ጉባኤ ተመስርቶ ተግባሩን እንዲያከናውን ያደርጋል። ረቂቅ ህገ መንግስት ለህዝብ ቀርቦ በመላው ህዝብ ይሁንታን በማግኘት በህዝብ ድምጽ ይጸድቃል። ስድስተኛ፣ ሁሉም የፖለቲካ ድርጅቶች በነጻ ተወዳድረው አብላጫ ድምጽ ያገኘው ፓርቲ በረቀቀው ህገ መንግስት ውሳኔ መሰረት ሀገርን የማስተዳደር ኃላፊነት ይረከባል። ስድስተኛ፣ ከአንድ እስከ ስድስት ተራ ቁጥሮች የተመዘገቡት ተግባራት በሽግግሩ ወቅት የሚከናወኑ ሆነው የሽግግሩ ሂደት ስራውን ፈጽሞ ይሰናበታል። ከላይ የተዘረዘሩት መሰረታዊ ጉዳዮች ሳይከናወኑ አሁን ኢህአዴግ ነገ ምርጫ ይደረጋል የሚለው ቀልድ የልጆች ጨዋታ ከመሆን ያለፈ እርባና የለውም። ሙጃውንና አረሙን ሳያስወግዱ ዘር እንደ መዝራት ይቆጠራል። አለባብሰው ቢያርሱ ባረም ይመለሱ ከመሆን ያለፈ ፋይዳ አያስገኝም። አካሄዱም ሀገሪቱን እንደገና ወደ አላስፈላጊ አዙሪት ቀውስና ደም መፋሰስ የሚከታት ነው የሚሆነው። የዙሪያ ጥምጥም ፖለቲካ እስካሁን ድረስ የተካሄደበት ጉዞ ነበር። አላዋጣም። ስህተት ነበር። ከስህተት የማይማር ህብረተሰብ ደግሞ ራሱን እየረገመ ከመኖር በቀር መፍትሄን አያመጣም። የጥንት መሪዎች የጦርነትም ሆነ የሰላም ጥሪ ሲያስተላልፉ አዋጅ አዋጅ ስማ ስማ ካልሰማ መስሚያ ይንሳህ ይሉ ነበር ይባላል። ዛሬ ደግሞ የኢትዮጵያ ህዝብ ልብ ያለው ልብ ይበል፣ ልብ የሌለው ግን ልብ ይግዛ እያለ እርስ በርሱ እየተጠራራ ይገኛል። ይህ ህዝብ ያጋንንት በረት የከፈቱበትን አሰናብቶ በሰላምና በአንድነት የነጻነት ኑሮን የሚመራበትን እድል ራሱ ይወስናል። በየጊዜው ሳይፈልጋቸውና ሳይጠራቸው እየመጡ እኛ ብቻ እናውቅልሃለን ከሚሉት አምባገነኖች ይገላገላል። ይህ ደግሞ ምኞት ሳይሆን ባልተቋረጠ የትግል አመጽ የሚመጣ ነው። ኢትዮጵያ ለዘላለም ትኖራለች።
ያሰብከው እስኪሆን ሰባት ጊዜ ምለው በመቶ የሚከዱ ሳጥናኤልን በጥፍ አልፎም ያስከነዱ በባዕዳን መልመል ኮርማ እየተነዱ ወደ አንተ መጥተዋል መስረቅ የለመዱ ከውጭ ገብተዋል እነ መጭ አልብሴ በአጠቃላይ ወገን ሳትል ሼህ መነኩሴ ገበሬ ተማሪ ነጋዴ ሸማኔ አገርህን ጠብቅ አደራ ወገኔ። እነ ሆድ አምላኩ እነ ፍረት አያውቄ በቃን የማይሉት እነ ኪስ አውልቄ አምና በአደባባይ ብርጭቆ ሲያጋጩ የታዩበትን ልብስ ውስኪ እየተራጩ ሳይቀይሩት እንኳ ምንም ሳይለውጡ የላዩን ወደ ታች እያገላበጡ ዳግመኛ ዘንድሮም ይኸውና መጡ ብዙ ለሚከፍል ትግልህን ሊሸጡ ከአንድ ጌታ ሌላ እያፈራረቁ ትላንት እንዳረጉት ትግልህን ሊሰርቁ ከቤትህ ውስጥ ሆነው ነው እያሸመቁ በባዕዳን ምልምል በሲአይኤ መንጋ በተደገሰልህ የቀልበሳ አደጋ ቀበቶ እንዳትፈታ እንዳትዘናጋ ያሰብከው እስኪሆን ላለምከው ተዋጋ እስኪሳካ ዓላማህ በጽናት ተዋጋ።